ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሚያዝያ 15 2010 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አት ፖንቲፊክስ በተሰኘውና ከ42 ሚሊዮን በላይ ተከታዮች ባሉት የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት የእግዚአብሔር ቃል የወደፊቱን ጊዜ የምንመለከትበት መብራት ነው። ይህ ብርሃን በየወቅቱ የሚከሰቱ ክስተቶችን መገንዘብ እንድንችል ይረዳናል ማለታቸው ተገልጿል። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማህበረሰቦች ዘንድ የሰማዕቱ የቅዱስ ጊዮርጊስ ዓመታዊ በዓል በደመቀ ሁኔታ በዛሬው ቀን ተከብሮ ማለፉ ይታወሳል። ከቤተ ክርስቲያን ትውፊት እንደምንረዳው ሰማዕቱ ቅዱስ ጊዮርጊስ በወቅቱ የሰይጣን ተምሳሌት የሆነውን ድራጎን የሚባል እንስሳ በጦር ወግቶ መግደሉ ይታወሳል። ሰማዕቱ ቅዱስ ጊዮርጊስ በኖረበት ዘመን በወቅቱ በክርስቲያኖች ላይ በደረሰው ከፍተኛ ስደት የተነሳ ተይዞ መታሰሩንና የክርስትና እምነቱን በፍጹም መካድ ስላልፈለገ በ303 ዓመተ ምህረት ላይ ተሰቃይቶ ተገርፎ መሞቱን ከሰማዕታት ገድል ታሪክ ለመረዳት ይቻላል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ የርዕሰ ሊቃነ ጵጵስና ማዕረግ ሳያገኙ በፊት የነበራቸው የመጠሪያ ስም ሆርሄ ማሪዮ በርጎሊ የሚል የመጠሪያ ስም እንደነበራቸው ይታወቃል። ሆርሄ የሚለው የመጠሪያ ስም በስፓኒሽ ቋንቋ ሲሆን በአማርኛው ጊዮርጊስ ማለት ነው። በዚህም የተነሳ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት የሰማዕቱ የቅዱስ ጊዮርጊስ ዓመታዊ በዓል በተከበረበት ወቅት የእርሳቸው ትክክለኛ መጠሪያ ስም ጊዮርጊስ የሚል በመሆኑ የተነሳ በዛሬው ዕለት የሰማዕቱ የቅዱስ ጊዮርጊስ በዓል በሚከበርበት ወቅት እርሳቸውም ዓመታዊ በዓላቸውን ማክበራቸው ተገልጿል። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ለ16 አዳዲስ ካህናት ማዕረገ ክህነት መስጠታቸው ታውቋል። ቅዱስነታቸው በወቅቱ ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ሁል ጊዜ የምህረት መሳሪያ ከመሆን እንዳትታክቱ ማለታቸው ተገልጿል። የዚህን አስተንትኖ ሙሉ ይዘት በቅድሚያ እናስደምጣችኋለን። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማኅበረሰቦች ዘንድ ጌታችን ኢየሱስ ክርስቶስ ከሙታን የተነሳበት የፋሲካ ወይም የትንሣኤ በዓል ከተከበረ እነሆ አራተኛው ሳምንት ላይ እንደምንገኝ ይታወቃል። ይህ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት አራተኛው የፋሲካ ሳምንት ሰንበት 55ኛው ዓለም አቀፍ ለመንፈሳዊ ጥሪ ጸሎት የሚደረግበት የመልካም እረኛው ሰንበት በመባል የሚታወቅ ሲሆን ይህም የመልካም እረኛው ሰንበት በመባል የሚጠራ ሰንበት በትላንትናው ዕለት ማለትም በሚያዝያ 14 2010 ዓ.ም ምረት በቫቲካን ተከብሮ ማለፉ ይታወቃል። በወቅቱ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በእለቱ ቅዱስ ወንጌል ላይ ተመርኩዘው ያደረጉትን አስተንትኖ በሁለተኛው ክፍል ዝግጅታችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ለ16 አዳዲስ ካህናት ማዕረገ ክህነት መስጠታቸው ይታወሳል። ቅዱስነታቸው በወቅቱ ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ሁሉ ጊዜ የምህረት መሳሪያ ከመሆን እንዳትታክቱ ማለታቸው ተገልጿል። የግል ኃጢአቶቻችሁን በማሰብ ለሌሎች ኃጢአት ይቅርታን ከማድረግ በፍጹም እንዳትታክቱ ያሉት ቅዱስነታቸው ሁልጊዜም ቢሆን እግዚአብሔርን ለማስደሰት ብቻ መጨነቅ ይኖርባችኋል፣ ለመገልገል ሳይሆን ለማገልገል የመጣውን መልካም የሆነ እረኛ መመልከት ይኖርባችኋል ማለታቸው ተገልጿል። በወቅቱ ማዕረገ ክህነት የተሰጣቸው ካህናት ከሮማ ሀገረ ስብከት የተውጣጡ ካህናት እንደነበሩ ለመረዳት የተቻለ ሲሆን እነዚህ ካህናት ከተለያዩ የዓለማችን ክፍል የተውጣጡ እንደሆነም በወቅቱ የተገለጸ ሲሆን 5ቱ ጣሊያናውያን፣ 3ቱ ከህንድ፣ 1 ከክሮሺያ፣ 1 ከሮማንያ፣ 1 ከፔሩ፣ 1 ከቪየትናም፣ 1 ከማያማር ወይም በቀድሞ ስሟ ከበርማ፣ 1 ከኮሎምቢያ፣ 1 ከኤል ሳልቫዶር እና 1ዱ ከማዳጋስካር እንደሆኑም ለመረዳት ተችሏል። እነዚህ ካህናት እግዚአብሔር ላቀረበላቸው ጥሪ አዎንታዊ ምላሽ የመለሱበት ቀን የጎርጎሮሳውያኑ የቀን አቆጣጠር በሚከተሉት የክርስቲያኖች ማህበረሰቦች ዘንድ አራተኛው የፋሲካ ሳምንት ሰንበት ላይ መልካም እረኛ የሆነው ኢየሱስ ክርስቶስ በዓል በተከበረበትና በዓለም አቀፍ ደረጃ 55ኛው ለመንፈሳዊ ጥሪ ጸሎት በሚደረግበት ዕለተ ሰንበት ቀን እንደሆነም ለመረዳት ተችሏል። ቅዱስነታቸው በወቅቱ ባደረጉት ስብከት እንደገለጹት ከአዲስ ኪዳን ውስጥ ሊቀ ካህን የሆነው ኢየሱስ ክርስቶስ ብቻ እንደሆነ ገልጸው በርሱ የመለኮት ምላት ውስጥ የእግዚአብሔር የሆኑ ሕዝቦችን በሙሉ ተሳታፊ ይሆናሉ ማለታቸውም ተገልጿል። ቅዱስነታቸው በወቅቱ ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት በአዲስ ኪዳን ውስጥ ሊቀ ካህን የሆነው ኢየሱስ ብቻ እንደሆነ ገልጸው በርሱ የመለኮት ሙላት ውስጥ የእግዚአብሔር የሆኑ ሕዝቦች በሙሉ ተሳታፊ ይሆናሉ ማለታቸው ተገልጿል። ሆኖም ግን ከሁሉም ደቀ መዛሙርት መካከል ጌታ ኢየሱስ የተወሰኑትን ለየት ባለ ሁኔታ ለመምረጥ ይፈልጋል። ምክንያቱም በቤተ ክርስቲያን ውስጥ በስሙ ለሁሉም የክህነት አገልግሎትን እንዲሰጡ የእርሱን የጌትነት የክህነትና የእረኛነት ተልእኮ እንዲያስቀጥሉ በማሰብ መርጧቸዋል ብለዋል። ጌታ ኢየሱስ በአባቱ አማካይነት ወደ ምድር እንደተላከ ሁሉ እርሱም በተራው ደቀ መዛሙርቱን ወደ ዓለም ልኮ እንደነበረ የገለጹት ቅዱስነታቸው በዚህም አግባብ ጳጳሳትና ቄሳውስት የእርሱ የሥራ ተባባሪ በመሆን የእግዚአብሔር ሕዝብ የሆኑትን በሙሉ በስብከተ ወንጌል የሥርዓተ አምልኮን አስተምሮን በማድረግ በተለይም ደግሞ በመሥዋዕተ ቅዳሴ አገልግሎት ሕዝቡን እንዲያገለግሉ መላካቸውን ቅዱስነታቸው ጨምረው ገልጸዋል። ቅዱስነታቸው በወቅቱ የማዕረገ ክህነትን ለመቀበል ለተዘጋጁ 16 ዲያቆናት በተለየ ሁኔታ እንደተናገሩት ጌታ በሆነው በክርስቶስ ተልእኮ ውስጥ ተሳታፊ መሆን እንደሚገባቸው ገልጸው ይህንን በተመለከተ ቅዱስነታቸው የሚከተለውን ብለዋል።
Dispensate a tutti quella parola di Dio che voi stessi avete ricevuto con gioia.
እናንተ በደስታ የተቀበላችሁትን የእግዚአብሔር ቃል በደስታ ሰራጩ። ያነበባችሁትን ነገሮች ለማመን ያመናችሁትን ለማስተማር ያስተማራችሁትን ነገሮች በሙሉ ተግባራዊ ለማድረግ ያስችላችሁ ዘንድ የጌታን ቃል በሚገባ አንብቡ፣ በቃላቶቹም ላይ ጥልቅ የሆነ አስተንትኖ አድርጉ ማለታቸውም ተገልጿል። ካህናት የሚናገሩአቸው ቃላቶች ለምእመናን መንፈሳዊ ምግብ ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው የክርስቲያኖች ደስታ ለእናንተ ሕይወት መዓዛና ድጋፍ ነው ያሉት ቅዱስነታቸው ካህናት የተሰጣቸው ዋነኛው ተግባርና ለየት ባለ ሁኔታ እነርሱን የሚመለከተው ጉዳይ ሊሆን የሚገባው በሚስጥረ ንስሐ አማካይነት በክርስቶስና በቤተ ክርስቲያን ስም ሆነው የኃጢአት ስርየት ማድረግ እንደሆነም ቅዱስነታቸው በአጽንኦት ከገለጹ በኋላ የሚከተለውን ብለዋል።
Mi fermo per chiedervi, per favore, non stancatevi di essere misericordiosi.
እዚህ ጋር አንድ ጊዜ ቆም ለማለት እፈልጋለሁ። እባካችሁን ኃጢአትን ይቅር ከማለት አትታክቱ። የራሳችሁን የግል ኃጢአታችሁን አስቡ። በኢየሱስ አማካይነት ይቅር የተባሉትን አሳሮቻችሁን በማሰብ እናንተም መሐሪዎች ሁኑ ማለታቸው ተገልጿል። ሰዎችን ሳይሆን እግዚአብሔርን ማስደሰት እንደሚገባቸው በመጥቀስ ስብከታቸውን የቀጠሉት ቅዱስነታቸው በወቅቱ የማዕረገ ክህነት ለመቀበል በዝግጅት ላይ ለነበሩ 16 አዳዲስ ካህናት የክህነት አገልግሎታቸውን በደስታና ሐቀኛ በሆነ ፍቅር ማከናወን እንደሚገባቸው ገልጸው ይህንን በተመለከተ ደግሞ የሚከተለውን ብለዋል።
Unicamente intenti a piacere Dio e non a voi stessi o agli uomini per altri interessi, soltanto servizio a Dio per il bene del santo popolo fedele di Dio.
ራሳችሁንና ሌሎችን ሰዎች ወይም ደግሞ ሌሎች ፍላጎቶቻችሁን ለማሟላት ብላችሁ ሳይሆን ለየት ባለ ሁኔታ እግዚአብሔርን ለማስደሰት ትጉ። እግዚአብሔርን ብቻ አገልግሉ። ለእግዚአብሔር ቅዱስ ሕዝብ ደህንነት የሚሆኑትን ቅዱስ የሆኑ አገልግሎቶችን ብቻ ፈጽሙ ማለታቸው ተገልጿል። ቅዱስነታቸው በስብከታቸው ማጠቃለያ ላይ እንደገለጹት እናንተ እንደ አንድ መልካም እረኛ በመሆን ራሳችሁን ሌሎችን ለማገልገል ማዘጋጀት ይኖርባችኋል ካሉ በኋላ ይህንን በተመለከተ ደግሞ የሚከተለውን ብለዋል።
Abbiate sempre davanti agli occhi l'esempio del buon pastore che non è venuto per essere servito ma per servire.
ለመገልገል ሳይሆን ነገር ግን ሌሎችን ለማገልገል ለመፈለግና የጠፋውን ለማዳን የመጣውን የመልካም እረኛውን ምሳሌ ሁልጊዜ ባይኖቻችሁ ፊት ለፊት አኖሩት ካሉ በኋላ ለዕለቱ ያዘጋጁትን ስብከት አጠናቀዋል።
Amen. Thank you.